ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 13 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ቆንጂት ታዬ ነኝ።
በቤንሻንጉል ጉሙዝ ከማሺ ዞን በሎ ጅጋንፎ ወረዳ በድጋሚ በተቀሰቀሰ ግጭት የስምንት ሰው ሕይወት መጥፋቱ ተገልጿል። የክልሉ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮማንደር ኢዶሳ ጎሹ ምላሽ ሰጥተዋል። የቀበሌው ነዋሪ በበኩላቸው የፌዴራል መንግስቱ ዝምታ እንዳሳሰባቸው ተነግረዋል። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በቤንሻንጉል ጉሙዝ ካማሺ ዞን በሎ ጅጋንፎ ወረዳና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸውን የተገለጸው። በሌላ ዜና በአላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደው የኃይል እርምጃ እንደሚኮንነው አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ገልጿል። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል መሆኑን ተናግረዋል። በሁለቱም ዜናዎች ላይ ዝርዝሩን የያዙ ዘገባዎች ከዜና በኋላ በአብይ ርዕስ ይቀርባሉ።
ሰባት ኢትዮጵያውያን ፍልሰተኞች የተሳፈሩባት ጀልባ ታንዛኒያ ጠረፍ አቅራቢያ ህንድ ውቅያኖስ ውስጥ ተገልብጦ መሞታቸው ተገለጠ። ሰሜናዊ ታንጋ ክፍለ ግዛት ፖሊስ ቢሮ ለሮይተርስ እንደገለጠው ጀልባው 12 ኢትዮጵያውያንን አሳፍሮ ሲጓዝ ነው የተገለበጠው። አምስቱን ተሳፋሪዎች በሕይወት ለማውጣት እንደተቻለ የገለጹት ታንዛኒያዊው ፖሊስ አዛዥ የጀልባው ካፕቴን አልተገኘም ብለዋል። የታንዛኒያ የኢሚግሬሽን አገልግሎት ስለ ሞቱት ሰዎች የቀብር አፈጻጸም ጉዳይ ከኢትዮጵያ ኤምባሲ ጋር እየተነጋገረ መሆኑን ነው የፖሊስ አዛዡ የገለጹት። በሕይወት የተረፉት ሰዎች ጀልባው የተገለበጠው ወደ ደቡብ አፍሪካ በመጓዝ ላይ ሳለ እንደነበረ አክለው ተናግረዋል።
ሰሜናዊው የሶማሊያ ክፍለ ግዛት ሱል ውስጥ የተቀናቃኝ ነገዶች ታጣቂዎች ተጋጭተው ቢያንስ 60 ሰዎች መገደላቸውን ነዋሪዎችና ባለስልጣናት ዛሬ አስታወቁ። ዱሁል ባሃንቴ በሚባለው ነገድ ውስጥ ሁለት የተለያዩ ቡድኖች ሚሊሻዎች ናቸው ትናንት ሰኞ ጠዋት ያነሱ ሲታኮሱ የቆዩት በመሬት ባለቤትነትና በቂም በቀል ምክንያት እንደሆነ ነው ባለስልጣናቱና ነዋሪዎቹ የተናገሩት። ከሞቱት ሌላ ከ90 የሚበልጡ ሌሎች ሰዎች እንደቆሰሉ ተገልጿል። አንዳንዶች በተኩስ ልውውጡ መሃል የተጠመዱ ሲቪሎች ናቸው ነው የተባለው። የሶማሊያ መንግስት ሁለቱ ወገኖች ተኩስ አቁመው የሰላም ንግግር እንዲያካሂዱ እየተማጸነ ነው ተብሏል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ የዛሬ 30 ዓመት አካባቢ ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሌየር ኃይሎች ስምምነት ለመውጣት በወሰነችበት ጉዳይ ላይ ለመነጋገር ሞስኮ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ጃን ቦልተን ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተዋል። ሩሲያ ውሉን ጥሳለች ሲሉ ፕሬዚደንት ትራምፕ ቢከሱም ያንን ስሞታ እያስተባበሉ ያሉት ፑቲን ግን እንዲያውም አውሮፓ ውስጥ የሚሳይል መከላከያ መሳሪያዎችን እየተከለች ስምምነቱን እየረገጠች ያለችው ዩናይትድ ስቴትስ ነች ሲሉ ውንጀላውን ወደ ዋሽንግተን አዙረዋል። የማይክል ባውማንን ዘገባ ሰሎሞን ክፍሌ ያቀርበዋል።
ሚስተር ቦልተን ከፕሬዚደንት ፑቲን ጋር ከመገናኘታቸው በፊት የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዛሬ በሰጡት መግለጫ መልእክተኛው የሚሉትን ሰምተን ሁኔታውን እንገመግማለን ብለዋል።
በቅርቡ ሶቺ ላይ ከተካሄደው የቫይዳይ የውይይት ክለብ መድረክ ላይ ደጋግመህ እንደተናገር ነውና ፕሬዚዳንት ፑቲንም እንዳረጋገጡት ማንኛውም እርምጃ አቻ አጸፋ ይወሰድበታል። ምክንያቱም ስልታዊ መረጋጋት ሊረጋገጥ የሚችለው ተመጣጣኝ አቅም ሲኖር ብቻ ነው። በማንኛውም ሁኔታ እንዲህ አይነት መመጣጠን ተጠብቆ ይቆያል። በዓለም መረጋጋት እንዲኖር የማድረግ ኃላፊነት አለብን። ዩናይትድ ስቴትስም ከራሷ የኃላፊነት ድርሻ እንዳታፈገፍግ እንደብቃለን።
ከሩሲያ የብሔራዊ ደህንነት ምክር ቤት ኃላፊ ኒኮላይ ፓትሩሼቭ ጋር ትናንት የተገናኙት የአሜሪካው የብሔራዊ ጸጥታ አማካሪ ቦልተን በቀዝቃዛው ጦርነት ወቅት በሁለቱ ወገኖች መካከል የተገቡ ውሎች ከእንግዲህ ጥቅም አላቸው ብለው እንደማያምኑ ተናግረዋል። እንደ ምክንያት ያቀረቡትም በዛሬው የዓለም የጸጥታ አየር ሌሎች ሚሳኤሎች እየሰሩ ያሉ ሀገሮችም መኖራቸውን ነው። በቀድሞቹ የሶቪየት ኅብረትና የዩናይትድ ስቴትስ ፕሬዚደንቶች ሚሃይል ጎርባቾቭና ሮናልድ ሬጋን መካከል የተፈረመው አይኤንኤፍ በሚል ምህጻር የሚታወቀው ውል ሁለቱም ሀገሮች ከምድር መወንጨፍና እስከ 5000 ኪሎ ሜትር መምዘግዘግ የሚችሉ ሚሳይሎችን እንዳያመርቱ፣ እንዳይሞክሩና እንዳያከማቹ የሚከለክል ነው። ከዛሬው የሚስተር ቦልተንና የፕሬዚደንት ፑቲን ስብሰባ እስካሁን የወጣ ዝርዝር ማብራሪያ የለም።
ጋዜጠኛና የሳውዲን መንግስት ይተች የነበረው ጀማል ካሹጂን የተገደለው ጭካኔ በተመላበት መንገድ ነው ሲሉ የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን ተናገሩ። ቀደም ብሎ በተቀነባበረ ሴራ ኢስታንቡል የሚገኘው ቆንስላዋ ውስጥ ያስገደለች ሳውዲ አረቢያ ናት ያሉት የቱርኩ ፕሬዚደንት ሪያድ ጋጦጥ ኃይሎች ናቸው የገደሉት የምትለውን ውድቅ አድርገዋል። የቱርኩ ፕሬዚደንት በዛሬው ዕለት አንካራ ውስጥ ለፓርላማ ባሰሙት ንግግር የተሰበሰቡት ማስረጃዎች ሁሉ የሚያመለክቱት ጀማል ካሾጂ በአረመኔያዊ መንገድ እንደተገደለ ነው፣ እንዲህ ያለውን አድራጎት መሸፋፈን ሰብአዊ ሕሊናን የሚጎዳ ተግባር ነው ብለዋል። እንዲህ ያለውን ተግባር ጥቂት የጸጥታና የስለላ አባላት ያደረጉት ማስመሰል በዓለም አቀፉ ማህበረሰብ ዘንድ ውሃ አይቋጥርም ብለዋል ኤርዶዋን። ሻሾጂ እንዲገደል ትዕዛዝ የሰጡ በተጠያቂነት መያዝ አለባቸው ብለው ሳውዲ አረቢያ በቁጥጥር ስር ያዋለቻቸው 18 ባለስልጣናትም ኢስታንቡል ውስጥ ለፍርድ እንዲቀርቡ ጠይቀዋል። በዋሽንግተን የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የቱርኩ ፕሬዚደንት ስለ ጋዜጠኛው መገደል የሰጡት ግምገማ የትረምፕ አስተዳደር የሆነውን ሁሉ ለማወቅ ላለው ቁርጠኝነት አጽንኦት የሚሰጥ ነው ብለዋል። ከቀናት በፊት የተቀነባበረ ጭካኔ የተመላበት ግድያ ስለመሆኑ ፕሬዚደንት ኤርዶዋን ዛሬ ጠዋት ያደረጉት ገለጻ ከሳውዲ በኩል ሲባል የነበረውን አንኮታክቶታል ብለዋል ማይክ ፔንስ። ጀማል ካሾጂ ሳውዲ አረቢያን የሚመሯትን አልጋ ወራሹን ልዑል ቢን ሳልማንን የሚነቅፍ ጽሑፍ በአስተያየት አምድ ያወጣበት በነበረው በዋሽንግተን ፖስት በተሰናዳ ዝግጅት ላይ የዩናይትድ ስቴትሱ ምክትል ፕሬዚደንት ባደረጉት ንግግር ዓለም ይህን ጉዳይ እያስተዋለ ነው፣ የአሜሪካ ሕዝብ መልስ ይፈልጋል፣ መልሱ እንዲሰጥ እንጠይቃለን ብለዋል። በመጽሔት ክፍለ ጊዜ የሚቀርብ ዘገባ ይኖረናል።
ሳውዲ አረቢያ ውስጥ የተዘጋጀው ዓለም አቀፍ የኢንቨስትመንት ጉባኤ በታቀደው መሠረት ዛሬ ተከፍቷል። ጉባኤው የተከፈተው ጋዜጠኛና የሳዑዲ አረቢያ መንግሥት ነቃፊ የነበረው ጀማል ካሾግጂ ቱርክ ኢስታንቡል ውስጥ በሚገኘው ቆንስላ የሳዑዲ ቆንስላ ውስጥ በተገደለ ልክ በሦስት ሳምንቱ መሆኑ ነው። በካሾግዢ መገደልና በሳዑዲ አረቢያም ስለ ጉዳዩ የማብራሪያዋን ይዘት በመቀያየሯ ታላላቅ የሚባሉ ብዙ የንግድ መሪዎችና የመንግሥት ባለሥልጣናት በሪያዱ ጉባኤ ላይ ሳይገኙ ቀርተዋል። ካልተገኙት መካከል የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ኑችን፣ የዓለም አቀፉ የገንዘብ ድርጅት ዳይሬክተር ክሪስቲን ላጋርድና እንደ ጄፒ ሞርጋን እና ቼዝን የመሳሰሉ ታላላቅ ኩባንያዎች መሪዎች ይጠቀሳሉ። የሳዑዲ አረቢያ የወደፊት የኢንቨስትመንት ጉባኤ የተባለውና አልጋ ወራሹ ልዑል መሐመድ ቢን ሳልማን የነዳጅ አምራቿን ሀገራቸውን ኢኮኖሚ ለመቀየር የውጭ ኢንቨስትመንትን ለመሳብ በወጠኑት መሠረት ባለፈው ዓመት ከተካሄደው አንጸባራቂ የምረቃው ጉባኤ ጋር ሲነጻጸር የዘንድሮውን የጋዜጠኛ ጀማል ካሾግዥን መገደል ጉዳይ አደብዝዞታል።
በመጨረሻም ቁጥራቸው ከ45 የሚበልጡ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ባልደረቦች ሜክሲኮዋ ቻፓስ ክፍለ ሀገር ታፓቹላ ከተማ ገብተዋል። ሌሎችም ወደዚያው እያመሩ መሆናቸው ታውቋል። የመንግስታቱ ድርጅት ሰራተኞች ወደ ሜክሲኮ የተጓዙት ወደ ዩናይትድ ስቴትስ እየጎረፉ ያሉት ከ7000 በላይ ፍልሰተኞች ጉዳይ የፈጠረውን ትርምስ በማረጋጋት ሊያግዙ እንደሆነ ነው የተነገረው። ዩኤንኤችሲአር ሁኔታው ባለፉት ቀናት ከነበረው አሁን ረጋ ያለ ይመስላል እያለ ነው። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይ ኤድሪያን ኤድዋርድስ ምግብ፣ ውሃና ጤና ጥበቃን የመሳሰሉ ችግሮች እየታዩ መሆናቸውን አመልክተው ጠለፋና ሌሎችም የደህንነት ችግሮች ሊከሰቱ እንደሚችሉ ስጋት እንዳለ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 13 2011 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ
በቤንሻንጉል ጉምዝ ከማሺ ዞን በሎጅጋንፎይ ወረዳ በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ ግጭት በድጋሚ ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸው ተሰምቷል። ጽዮን ግርማ ተጨማሪ አላት።
ሐሙስ ጥቅምት 8 ቀን በድጋሚ ግጭት እንደተቀሰቀሰበት የተነገረው የቤንሻንጉል ጉምዝ ክልል ካማሺ ዞን በሎ ጅጋንፎይ ወረዳ ሶጌ በተባለች ቀበሌ ነዋሪ የሆኑ አንድ ግለሰብ በስልክ አግኝቼ በድጋሚ ተቀስቅሷል ስለተባለው ግጭት ጠይቄያቸው ነበር። አካባቢው ለደህንነት አስጊ መሆኑን፣ ድምጻቸው ሲተላለፍ መቀየር የሚቻል እንደሆነ ጠየቁኝ።
ታወቅ ይችላል እንግዲህ ትንሽ እንትን የሚል ነገር ካለ ይሆን ያለዛም ያው ዝሮ ዝሮ ከሞቱት አልበልጥም ምናባል።
በጥያቄያቸው መሰረት የነዋሪው ድምጽ ተቀይሯል። በዞኑ አንድ ወር ያስቆጠረው ግጭትና ጥቃት አንዴ ሲበርድ ድጋሚ ደግሞ ሲቀሰቀስ ቆይቶ ከስድስት ቀናት በፊት ሐሙስ ዕለት ምሽት ግን ከፍተኛ ጥቃት ደረሰ ይላሉ።
ሐሙስ ምሽት ላይ ነው ከአስራ ሁለት ሰዓት ጀምሮ ርብሻው የተጀመረው እና በዋናነት ብዙ ቤቶች ተቃጥለዋል፣ ብዙ ንብረት ተዘርፏል። የሞቱ ሰዎች አንስተን የቀበርነው ስድስት ሰው ነው።
ጥቃቱን ያደረሱት የአካባቢው ተወላጆች መጤ እያሉ በሚጠሯቸው ላይ ነው ያሉት እኚህ ነዋሪ፣ በአሰቃቂ ሁኔታ ከተገደሉት አብዛኞቹ የቤተሰብ አስተዳዳሪዎች ናቸው ብለዋል።
አንድ መምህራን፣ አንድ ግብርና ላይ የሚሰራ፣ ሌሎችም እንዲሁም ሌላ ሌላ ስራ ያላቸው በዋናነት ሶስቱን አብሬ ቁሜ ነው የቀበርነ ማለት ነው። ሐሙስ ማታ ላይ ተገደሉ። አርብ ዘጠኝ ሰዓት አካባቢ መከላከያ ገብቶ ነበር። በመከላከያ ተነስቶ ነው የተቀበረ።
ነዋሪው እንደሚሉት እርሳቸው ከተማ ውስጥ ተገደሉ ያሏቸው ስድስት ሰዎች ሲሆኑ ሁለቱን ደግሞ በቅርበት የማውቃቸው ናቸው ብለዋል።
ሁለቱ በተለይ አንጋፋ ባለ አንድ ግብርና ላይ የሚሰራ በብዙ ዘመን የኖረ ነው። አንድም አስተማሪ ነው መንታ ወልዶ፣ እንዲሁም በጣም አሳዛኝ ነው እና እሱንም ያው ማታ ነው ሄዶ ከቤቱ ሁለቱንም ቤታቸው ነው ሄደ። በሚያሳዝን ሁኔታ አንዱ የአስተማሪው ሁለት በተከታታይ የተወለዱ ወንድና ሴት ሲሆን ሶስተኛ ላይ የተወለዱት መንታ ናቸው እና ወንዱ ልጅ ትልቁ አባቱ ጋር ሲሮጥ ነው አባቱን ገለው ልጁን እዛ ተገቢ ያስቀመጡት እና ልጁ ራሱ እንደ ቅጀት እያደረገው በጣም ያልሆነ ነገር ነው የሆነው እና አሳዛኝ ነው። መንታ ናቸው የተወለዱት ልጆች አሁን ሁለት ነው የምታጠበው ሴትዮዋ።
የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮማንደር ኢዲሶ ጎሹ ስለ ጉዳዩ በስልክ ጠይቄያቸው ነበር። ግጭቱ በድጋሚ መቀስቀሱን አረጋግጠው ጥቃቱ በአንድ ወገን የተፈጸመ አይደለም ብለዋል። የሟቾች ቁጥር ስምንት ነው፣ የሞቱትም ከሁለቱም በኩል ነው ብለዋል።
በቅርቡ ሶስት ቀንና አራት ቀን በፊት አጋጣሚ በሎጅጋንፎይ ወረዳ እና አካባቢው ተመልሶ አጋጣሚ በተፈጠረው አጋጣሚ ጸጥታ ችግር በተመሳሳይ በሁለቱም ወገን የሰው ሕይወት መጥፋት፣ የአካል ጉዳትና የቤቶች መቃጠል እንደዚሁም ከሁለቱም ወገን የዜጎች በስጋት መፈናቀልና መውጣት ጉዳቶች ደርሰዋል። ይህን ተከትሎ ለደረሰው ጉዳት የክልሉ መንግስት ሆነ በራሴ የተሰማኝ ከፍተኛ አዘን በቅድሚያ ለመግለጽ እፈልጋለሁ። ለሟች ወይ ደግሞ ለተጎዱ ወገኖችም እንደዚሁ መጽናናትን እመኛለሁ።
ኮማንደር ኢዲሶ አያይዘው ከመስከረም 16 ጀምሮ የተቀሰቀሰውን ግጭት ለማብረድ ከኦሮሚያ ክልልና ከፌዴራል መንግስት ጋር ተባብረው እየሰሩ ቢሆንም በግለሰቦች አለመግባባት የተጀመረው ግጭት ሰፍቶ ለብዙ ሰው ህይወት መጥፋት ምክንያት ሆኗል ይላሉ።
ቤኒሻንጉል ጉሙዝ በጅ የምትባል አካባቢ ግድያ መፈጸም ተጀመረ። በዚህ በስምንት ተያያዥነት ባለው አጋጣሚ ስምንት ነው እንግዲህ ክስተቱ የተፈጸመው። በስምንት የነበረው ችግር በሎጂጋንፎ ድድጋ አባል የምትባል አጋጣሚ እዛ ላይ በተፈጠረው ጥቃት እና ወይ ደግሞ የተፈጠረው ግጭት የአካባቢውና የወረዳው ከተማ አካባቢ ጋር ተያያዥነት ባለው የቀሰቀሰው የህዝብ ስሜት ለችግሩ በተወሰነ መስፋት ምክንያት ሆኗል። ይህም ሆኖ በአሁኑ ሰዓት በሌሊቱ ካጋጠሙን ችግሮች ውጪ የጸጥታ መዋቅር መከላከያና ፌዴራል እንደዚሁም የክልሉ ፖሊስና የልዩ ኃይል ሁለቱም ክልል በአሁኑ ሰዓት በጋራ በተለያዩ የስልክ ግንኙነትና በፌዴራል መከላከያና በፌዴራል ፖሊስ በኩልም ሁለቱን መዋቅር አቀራርበው ለማሰራትም የተጀመሩት ስራዎች ለአካባቢው መረጋጋት በህዝቡ ስጋትም የተሻለ ሁኔታዎች እያመጣ ነው ያለው።
በአሁኑ ወቅትም መንገድ ተዘግቷል። የእርዳታ እህልም መቅረብ አልተቻለም። በዚህም በዞኑ የሚገኘው ሁሉም ማህበረሰብ ከፍተኛ ማህበራዊ ቀውስ ውስጥ ነው ብለዋል።
ሁለቱም ማህበረሰብ በአሁኑ ሰዓት ችግርና ቀውሱ እየገጠመ ያለው ለዘመናት አብረው የቆዩና ቀጣይም አብረው የሚቆዩ አጋጣሚ ሆኖ ግን ጉዳቱ በሁለቱም ማህበረሰብ አካባቢ እየደረሰ ያለው ጉዳት ስለሆነ ይሄኛው ተጎድቶ ይሄኛው ቀር የሚያሰኘው ነገር ሳይሆን በዘላቂነት ችግሩ በጋራ ተፈቶ ማህበረሰቡ በጋራ መኖር የሚችልበት አግባብ የሁሉም ርብርብ ቢሆን ጉዳቱ የጋራ ከሁለቱም ወገን መፈናቀሉም ቢሆን የቤት መቃጠልም ቢሆን ከሁለቱም ወገን እየተፈጸመ ነው ያለው እና የአንዱ አካል ጉዳት ብቻ አለመሆኑም ነው እንደ አጠቃላይ ሁኔታው ነገርና ተጨባጭ የሚታየው። በተለያየ በአሁኑ ሰዓት እንደኛ አጠቃላይ ይሄ ችግር ባለበት መቆም አለበት የሚለውን መሰረት በማድረግ በአሁኑ ሰዓት የአካባቢ የሀገር ሽማግሌዎች፣ አመራሩ፣ እንደዚሁም የሃይማኖት አባቶች እና ወጣቶችም የተለያየ መድረክ በመፍጠር እና ኮሚቴዎችን በማዋቀር በየአካባቢው ባሉት ስጋቶች ላይ እየተሰራ እና የህዝብ ውይይት በማድረግ ችግሩና ድርጊቱ በህዝብ ትብብር እና በጸጥታ ኃይሉ በጋራ ቅንጅት ችግሩ እንዲቆም በሰፊው እየተሰራ ያለው ስራ አሁን ላለው መረጋጋት ወሳኝ ነው። ቀጣይም ግን ሰፊ የጋራ ስራ ይጠይቀናል።
የሶጌ ቀበሌ ነዋሪው በበኩላቸው ግን በክልሉ ያለው ችግር በቀላሉ የሚፈታ ነው ብለው አያምኑም። በተለያዩ ወረዳዎችና ቀበሌዎች በተለያየ ጊዜ ሰዎች በአሰቃቂ ሁኔታ እየተገደሉ ቤተሰብ እየተበተነ ነው ይላሉ። ድንበር አካባቢ ግጭት ሲፈጠር ከተማ ውስጥ ገብተው ሰላማዊውን ሰው ይገድላሉ ብለዋል።
እዛ ድንበር ላይ ሲጋጩ ከተማው ላይ መጥተው ረበሹ፣ ጣቢያውን ሰብረው መሳሪያ መጥቶች ወሰዱ፣ ምንም የሚቆጣጠራቸው ኃይል ጠፋና በዛን ሰዓት ሰው እዚህ ከተማ ውስጥ አልሞተም ነበር። እዛው ድንበር ላይ ነበረ ሰው ሲጋደሉ የነበሩት። ከዛ በኋላ በመከላ ምንድን ነው ፌዴራል ፖሊስ ገብቶ የተወሰነ መከላከያ ገብቶ ነገሩ ትንሽ ጋብ ብሎ ሳምንት ቆይቶ ብዙ ሰዎች ወደዚህ የመመለስ አንዳንድ ጎዳና ላይ ሲጀምሩ እንግዲህ በሳምንቱ ሐሙስ ነው በጣም የሌለ ውድመትና ግድያ የተፈጸመ። አሁን ምንም የለም። አሁን ምናልባት አንድ 6-7 ሰው ነው እኔ የማውቀው ቤት ያለው የቀረ እንጂ ድጋሜ ሲከሰት ጠርጎ ነው የወጣው በቃ ሰው በእግሩ ማለት ነው።
ነዋሪው አያይዘው በአሁኑ ሰዓት እርሳቸው የሚኖሩበት ቀበሌ ሰው አልባ እየሆነ ነው ብለዋል።
መጀመሪያ ነገሩ ሲመጣ ድንበር ላይ ነው። በኋላ ግን እነሱ ድንበር ላይ አንድ ቀበሌ ፏፏቴ የሚባል ቀበሌ ሲቃጠልባቸው ከተማ ውስጥ ያለን ነገር ነው አውድሞ ያደሩት በአንድ ሌሊት። አሁን ከተማ ውስጥ ምንም ነገር የለም። ምንም ነገር ማንም ቤት ክፍት ክፍት ነው። ተዘርፎ አልቋል። ከብቶችም እንደዚሁ ይገቡበታል ከፈለጉ ዘርጓቸዋል። እና መንስኤው እዛ ነው። ግን ከዛ በኋላ ያው የዘር ማጥቃት ስራ ነው የተጀመረው። እዚህ ያሉትን እያሳደዱ ከቤታቸው እየገቡ ያረዷቸው እያሯሯጡ በየመንገዱ ይብል ለማንሳት ሁሉ የተቸገሩበት ሰዓት ነበረ።
የፌዴራል መንግስቱን ጣልቃ ገብነትም ይጠይቃሉኝ ነዋሪ።
አንድ ወር ነው እንግዲህ ተው ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም፣ የሚበላው የለውም፣ ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደሚይዘውም አላውቅም። በዋናነት ግን እርምጃው የመንግስት ዝምታ ነው። ለምሳሌ የፌዴራል መንግስት አሁን ከገባ ነው እኒህ ሰዎች የሞቱት ከተማ ውስጥ ቁጭ ብሎ እያለ ማለት ነው። እና ከእነሱ ሙቷል ሰው አሁን ለምሳሌ ፌዴራል ፖሊስ ተመቶ ሙቷል በእነዚህ ሰዎች። ግን መንግስት እርምጃውን መውሰድ ምንድን ነው የከበደው ነገር ስል በቃ አላውቅም። በቃ ይሄ ነው አሁንም ያለው። አሁን ማንንም ሰው የገደሉ ሰዎችም አሉ፣ እርምጃ ላይ ግን የለም። ለምን እንደሆነ ይገባል።
ከቤንሻንጉል ጉምዝ ከአንድ ወር በፊት 67 ሰዎች መገደላቸውንና 91 ሺህ ሰው የሚገመት ነዋሪ መፈናቀሉን ስንዘግብ መቆየታችን አይዘነጋም። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
በአላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደውን የኃይል እርምጃ እንደሚኮንነው አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ገልጿል። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል ነው ብሏል። ሙልጌታ አጽባ።
ባላማጣ ከተማ ባለፈው እሁድ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል በተፈጠረው ግጭት የሰው ህይወት አልፏል። ጉዳዩን በሰላማዊ ሁኔታ መፈታት ያለበት ኃይል መጠቀም ትክክለኛ አልነበረም ሲል አረና ለሉዓላዊነትና ዲሞክራሲ ፓርቲ በሰጠው መግለጫ አስታውቋል። የፓርቲው ሊቀመንበር አቶ አብርሃ ደስታም ባላማጣ ከተማ መንግስት ኃይል ተጠቅሞ ችግሩን ለመፍታት የሄደበት አካሄድ ፓርቲያቸው እንደሚኮንነው ገልጸዋል።
ለየትኛውም የህዝብ ጥያቄ የኃይል እርምጃ መፍትሄ አይሆንም። ስለዚህ የኃይል እርምጃ ትክክል አይደለም፣ መወሰድ አልነበረበትም። ሁለት፣ ማንኛውም ህዝብ የፈለገውን ጥያቄ ሊጠይቅ ይችላል። የፈለገውን ሲጠይቅ መልስ መስጠት አለብህ። መልስ መስጠት ካልቻልክ ስልጣንህን መልቀቅ ነው፣ መልስ ለሚሰጥ አካል ማስረከብ ነው ያለብህ እንጂ ህዝብ ጠየቀ ተብሎ ህዝብ እንደዚህ አደረገ ተብሎ አይተኮስም፣ አይገደልም።
ኃይል በመጠቀም የህዝብን ጥያቄ ለመመለስ መሞከር ውጤቱ የከፋ ነው ያሉት አቶ አብርሃ ደስታም የህዝቡ የዲሞክራሲ ልማትና መልካም አስተዳደር ጥያቄዎችም ሊመለሱለት ይገባል ብለዋል።
የትግራይ ክልል መንግስት የህዝብን ደህንነት የራያ አላማጣ ህዝብ በተለይ ደህንነት የመጠበቅ ግዴታው እንዲወጣ የኃይል እርምጃ መውሰዱ ትክክል ስላልሆነ ማቆም እንዳለበት እና አቁሞ በሰላማዊ መንገድ መስጠት እንዳለበት የትግራይ ህዝብ ከወንድሞቻችን ራያ አላማጣ ህዝብ ጎን እንዲቆም፣ ምክንያቱም አንድነታችን ህብረታችን እንዲጠናከር
የነበረውን ሁኔታ ለማረጋጋት ተብሎ የነበረውን የኃይል አጠቃቀም አስመልክቶ ምላሽ እንዲሰጡን የጠየቅናቸው የአላማጣ ከተማ ከንቲባ አቶ ሀፍት ሙሬታን ባለፈው እሁድ ሁኔታውን የተፈጠረው አስቀድሞ ረብሻና አለመረጋጋት ለመፍጠር በተዘጋጀ ኃይል ነው ብለዋል። በዕለቱ ይተኮሱ የነበሩ ጥይቶች ከጸጥታ ኃይሎች ብቻ ሳይሆን ከማይታወቅ ሰዎችም ጥይት ይተኮስ ነበር ብለዋል።
ከተማው ውጭ የመጣ ኃይል ነበር። ብዙ በከተማ የማይታወቅ በከተማ የማይኖር ራሱ ሲደመርበት ይህን ተልእኮ ሊያስፈጽም ዝግጅት የተደረገበት እና ይህን ተልእኮ የተቀበለ ቁጥሩ የማይናቅ ወጣትም በከተማ ውስጥ ነበር። ስለዚህ የሁለቱንም ድምር ውጤትና ህጋዊ ያልሆነ መሳሪያዎችን ይተኮስ ነበር በዛ ሰዓት ማለት ነው። ይህን ነገር እኮ ቀጥታ መንገድ ተዘጋ። ያንን መንገድ ተዘግቶ ቃጠሎዎች ቀጠሉ። የጎማ ቃጠሎ በየመንገዱ ሲቀጥል መንገድ ተዘጋ። ትራንስፖርቴሽን ሁሉ ተዘጋ። ሰው ወደ የቤቱ መሮጥ ጀመረ። የድርጅቶች አካባቢ ቤቶች መመታት ጀመሩ። ሰው መመታት ሲጀመር እሬታውን በዛ። ስለዚህ የጸጥታ ኃይሉ ይህን ነገር ለመቆጣጠር ሲጠጋ ከዛም በድንጋይም ሌላ ነገር ከአቅሙ በላይ የሆነ ነገር ለመፈጠር ችለዋል። ያንን ለማረጋጋት ሲባል ቤትም ማን መታው ቤት መታው የሚለውን ነገር እኮ እስካሁንም በማጣራት ሂደት ውስጥ ነን ያለ ነው። ስለዚህ ጥይት ይተኮስ ነበር። ጥይት እየተተኮሰ የነበረው ጥይት ከጸጥታ ኃይል ብቻ አልነበረም፣ ህጋዊ ካልሆነ ኃይልም ጭምር ነበር። ጥይቶች ሲተኮስ ያሉት በግልጽ የሚታይ ነገም በዛ ወደ ህግ የተያዙም በህግ ሊቀጡ ወደ ህግ የተመሩ ሰዎችም በጭምት የተያዙ ስላሉም ጭምር ማለት ነው።
ሁኔታው በቁጥጥር ስር ዋል እንጂ ታቅዶ የነበረውን ጥፋት ከዚህ በላይ ያስከትል ነበር ብለዋል።
በእርግጥ አንድን ህይወት ቢሆን መክፈል አልነበረብንም የሚለው ነገር እንዳለው ነው። ይሁን እንጂ ግን የታቀደውን ህውከትና ብጥብጥ ብዙ ህይወት እንዲያልቅ ታቅዶ የተሰራበት ሁኔታ እንደነበረ ግን መታወቅ መቻል አለበት ነው የኔ እምነት።
ባላማጣ ከተማ የተፈጠረው አለመረጋጋት ተከትሎም እስካሁን የአምስት ሰዎች ህይወት ማለፉን የአይን እማኞች እየገለጹ ሲሆን ከከተማው ሆስፒታል የተገኘው መረጃ ደግሞ በዕለቱ የሶስት ሰዎች ህይወትን ማለፉና ዘግይቶም በህክምና ክትትል የነበረውን የተጎዳ ሰው ህይወቱን አልፏል። በአጠቃላይ በከተማው የአራት ሰዎች ህይወት ማለፉን ነው ሆስፒታሉን የተናገሩት። ለቪኦኤ የገለጹ የአይን እማኞች ከተማዋ በዛሬው ዕለት የተሻለ ሰላም ሰፍኖባት ውሏል። የተለያዩ አገልግሎት ሰጪ ተቋማትም መከፈት ተጀምሯል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ከአሜሪካ ድምጽ መጽሔትን ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮቻችን፣ የዕለቱን አብይ ርዕስ ዘገባዎች አቅርበናል። አሁን የትንታኔው መጽሔት ይቀጥላል።
ዩናይትድ ስቴትስ ውስጥ እየታተመ ለሚወጣው ዋሽንግተን ፖስት ጋዜጣ ይጽፍ የነበረው ሳዑዲ አረቢያዊ ጋዜጠኛ ጀማል ካሾግዢ ግድያ ቀደም ብሎ የታሰበበትና የተቀነባበረ ነበር ሲሉ የቱርክ ፕሬዚደንት ራቺፕ ጠይቦር ኤርዶዋን ዛሬ ተናግረዋል። ግድያውን የፈጸሙትን ጨምሮ ተጠያቂ በሆኑት ላይም እርምጃ ሊወሰድ እንደሚገባ ማሳሰባቸውን የጄፍ ካስተር ዘገባ ጠቁመዋል። ዝርዝሩን አዲሱ አበባ ያቀርበዋል።
ሳዑዲ አረቢያ ባለፈው ሳምንት በሰጠችው ቃል ጋዜጠኛ ሐሾጊ በቆንስላ ጽህፈት ቤቷ ቅጥር ግቢ መሞቱን ያመነች ሲሆን መጀመሪያ ላይ ተደብድቦ እንደሞተ ገልጣ በኋላ ደግሞ ከግቢው እንዳይወጣ ታንቆ መገደሉን ገልጣለች። ሳዑዲ ግድያው በቆንስላዋ ግቢ መፈጸሙን ማመኗ ጠቃሚ መሆኑን ፕሬዚዳንት ኤርዶጋን ዛሬ ማክሰኞ ለምክር ቤታቸው ገልጠው ምንም አይነት ማዕረግ ወይም ኃላፊነት ይኑራቸው፣ ገዳዮቹ ላይ ግን እርምጃ ሊወሰድ እንደሚገባ በአጽንኦት ተናግረዋል። የቱርኩ መሪ በዚሁ ገለጣቸው ጋዜጠኛ ሐሾጊ ኢስታንቡል ወደሚገኘው የሳውዲ ቆንስላ ጽህፈት ቤት ሊገባ ካሰበበት ዋዜማ ጀምሮ ያለውን ሂደት በዝርዝር ገልጠው እርሱን ለማግኘት የተለያዩ ቡድኖች ወደ ኢስታንቡል መሄዳቸውንም አመልክተዋል።
ታቢ ቡራዳ ኡልከሚዘ ዮነሊክ ሳልድሩላርን ሽደቲ ጊደረቅ አታርከን
በአጠቃላይ ወደ 15 ያህል ሰዎች ያሉበት ቡድን ሆኖ ይህም ከጧቱ 3 ሰዓት ከ50 እስከ 5 ሰዓት በተለያየ ቡድን ሆነው ወደ ቆንስላው ጽህፈት ቤት በመሄድ እንዲያገኙት ነው የታቀደው። የመጀመሪያው ነገር ታዲያ ቆንስላ ግቢ ውስጥ የሚገኘውን ካሜራ እንዲያነሱ ሆኖ በዚያው ሰዓት ልክ 5 ሰዓት ከ50 ላይ ለጋዜጠኛ ሐሾጊ እንዲደውሉለትና ቀጠሮውን እንዲያረጋግጥ ይነገረዋል። በተመሳሳይ ቀን ቀደም ባለ ሰዓት ሐሾጊ ከእንግሊዝ አገር ወደ ኢስታንቡል ሄዶ ከቀኑ በ7 ሰዓት ከ8 ደቂቃ ላይ ቆንስላው ጽህፈት ቤት ግቢ በእግሩ እንዲገባ ተደረገ።
ፕሬዚዳንት ኤርዶጋን እንደገለጡት የሐሾጊ እጮኛ ሐቲስ ቼንጊስ የሐሾጊን መውጣት ስትጠባበቅ እንደቆየች ያለ ፍላጎቱም እንዲቆይ መደረጉንና አደጋ ላይ እንዳለም ለቱርክ ባለሥልጣናት ከመናገሩ አስቀድሞ ቆንስላው ጽህፈት ቤት በራፍ ላይ ለበርካታ ሰዓታት ጠብቃለች። ኤርዶጋን ለምክር ቤታቸው የሚያሰሙትን ንግግር የቋጩት በተከታታይ ባቀረቧቸው ጥያቄዎች ነበር። እነዚህም የሐሾጊ አስከሬን የት ነው ያለው? የሳውዲ ቡድን ወደ ኢስታንቡል እንዲሄድ ትዕዛዝ የሰጠውስ ማን ነው? ሳውዲ አረቢያስ ስለ ግድያው የተለያዩ መልሶችን ለምን ሰጠች? የሚሉ ነበሩ። የ59 ዓመቱ ሐሾጊ ኑሮውን ዩናይትድ ስቴትስ ውስጥ አድርጎ ለዋሽንግተን ፖስት ጋዜጣ የሚጽፍ በዚህም በሳውዲው አልጋ ወራሽ ላይ የሰላ ሂስ ይሰነዝርና በየመኑ ውዝግብ የሪያድን ጣልቃ ገብነትም ይተች እንደነበር አይዘነጋም።
የምሽቱ ዘገባዎቻችን ሲቀጥሉ አንድ ያነጋገርከው እንግዳ አለ።
እንግዳ
ልበለውና ልረፍ። ባልደረባችን ተወልደ ወልደ ገብርኤል ወደ ኤርትራ አስመራ ተጉዟል። ረፋዱ ላይ አግኝተው ነበር። በዚህ ሰዓት ረፋዱ ላይ ማለቴ ነው። እዛ ከመሻሸ
ከጓደኞቹ ጋር ድሮም ከእኛም የሙያ ባልደረቦች ጋር አብሮ ሆኖ ነበር ያገኘሁትና ጥሩ ጭውውት ነበር። ጥሩ ቃለ ምልልስ ነበር ያደረግነው ከተወልደ ጋር። ልክ የዛሬ ሳምንት ነበረ ወደዛ የሄደው ቆንጅት፣ ታስታውሽ እንደሆነ ተወልደ። እና እዚያም እንደደረሰ ያላዳረሰው ጠረፍና የኤርትራ አካባቢ ያለ አይመስለኝም። በዚህ አንድ ሳምንት ውስጥ ገና ብዙ ይቀረኛል ብሎኛል። በእርግጥ እንዲያውም ወደ አሰብ የሄደው ከአስመራ በመኪና ነበረ። የጥርጊያ መንገድ ነው፣ አሸዋ ነው። እና ሲመለሱ ጥሩ ነበር አለ። ሲሄዱ ወደ አሰብ ሲመለሱ ግን መንገድ ላይ መኪና ተይዞባቸው ጭቃ የያዘው መስሏቸው ሲቆፍሩ መንገዱን ለካስ አሸዋ ነበርና አሁን ተወልደ ይህንን ይሰማል ተመልሶ ሄዶ መቆፈር እንዳይጀምር ያንን ቦታ እና አሸዋ ነበርና ያ አሸዋ መኪናቸውን እያሰመጠ ሄዶ በጣም ከባድ ሁኔታ ላይ እንደቆዩ ውሃ ጨርሰው በረሃ ውስጥ በጣም በችግር እንዳሳለፉ ጊዜ ነግሮኝ ነበረ።
ወንድሜን
በጣም ተስፋ የመቁረጥ ስሜት ላይ ደርሰው እንደነበረ ሁሉ ነግሮኛል። እና በአጋጣሚ ሌላ የመንግስት መኪና እዛው በአሸዋ ተይዞ ስለነበረ ያንን መኪና ለማውጣት ይሄድ የነበረ ተሽከርካሪ ያገኛቸውና ጉትቶ እንዳወጣቸው ነግሮኛል። እና ለማንኛውም ተወልደ ብዙ ነገር አጫውቶኛል። እስቲ ለዛሬ ስለ አሰብ ካጫወተኝ ቀንጨባ አድርጌ ላሰማሽና ቀሪውን በሌላ ጊዜ ነገዤልሽ።
መልካም ሰሎሞን።
አሰብ እንግዲህ ሁለት ነገር ነው። እኔ አሰብ ለመጀመሪያ ጊዜ ነው አሰብ አላውቀውም። ስለዚህ አሰብ ስለማላውቀው የነበረኝ ሁኔታ የነበረኝ አስተሳሰብ ሌላ ነው።
ስለዚህ እኔ ካንተ ይሻላለሁ ማለት ነው። አሰብን በደንብ አውቃታለሁኝ፣ ተመላልሼባታለሁ።
ትሮም ትነግረኝ ነበረና አንተ ግን ብታያት ምናልባት አሁን ታዝን ይሆናል። እኔ ግን አላዘንኩም
ስለማታውቃት።
እኔ ምክንያቱ እኔ የመሰለኝ ከወታደር ሌላ ሰው ያለ አይመስለኝም ነበር። አንተ ግን ድሮ ስለያሃት በጣም ታዝናለህ።
ያው እኔ ሞቀች ቆንጆ ከተማ ነበር።
አሰብ ከሁለቱም አንጻር ነው ማየት ያለብህ። አሁን አሰብ ብዙ እንቅስቃሴ ታያለህ፣ አሁን ደግሞ በቡሬ በኩል ክፍት ነው። ሳፕላዩ ከዲማንዱ በላይ ነው። አቅርቦቱ
ከፍላጎቱ
በላይ ነው።
ለመሆኑ የወደቡ እንቅስቃሴ እንዴት ነው? አሁን እድሳት እየተካሄደ ነው? ማስተናገድ ይችላል መርከቦችን አሁን ባለበት ሁኔታ?
ሰሎሞን፣ ግልጽ ለመናገር አይመስለኝም። አሁን ምንም የተዘጋጀ ነገር የለም። ክሬኖች ለነገሩኝ ከሆነ ኃላፊዎች እዛ አሮጌዎች ናቸው። የድሮ ነው።
አሁን ከሀያ ዓመት በላይ ያለ አገልግሎት
ያለፈው ሀያ ዓመት ደግሞ አልሰሩም። ስለዚህ አሁን እዛ ምስጢር አይደለም። የኢማራት አረብ መንግስት አለ እዛ፣ የሚሊታሪ ካምፕ
ወታደራዊ ጦር ሰፈር እዛ ገንብቶ
አለ ራቅ ብሎ። ስለዚህ እነሱ ወደቡ ይጠቀሙበታል፣ ግን የራሳቸው ክሬን ነው የሚጠቀሙት። የአሰብ ወደብ አሁን ዝግጁ ነው ወይም ስራ ጀምረዋል ማለት አይችልም።
የኢትዮጵያ ተሽከርካሪዎች፣ ነጋዴዎች ወደዛ ይመላለሳሉ? ጀምረዋል መዝለቅ ወደዛ?
በጣም ይመላለሳሉ። በጣም
ሰዎች አግኝተሃል?
አብዛኛዎቹ ከወሎ ከኮምቦልቻ ወልዲያ ነው የሚሉ ከየት መጣ። በጣም በድምፅና በቪዲዮ ቀርጽናቸዋል። በብዛት የሚመጡት ግን ትንሽ የጥድፊያ ጉዳይ አለ። ቅድም እንዳልኩት የአቅርቦትና የፍላጎት አለመማጥ ነገር አለ።
አቅርቦቱ አነስተኛ ነው፣ ፍላጎቱ ግን ከፍተኛ ነው የምትለኝ?
አቅርቦቱ በዛ ብዙ ጊዜ አቅርቦትና ፍላጎት ሲባል አቅርቦት አነሰር አይደለም የሚባለው?
አሁን
በዚህ ጉዳይ ላይ ግን አቅርቦት ስለበዛ ነው። አቅርቦት በዛ
ምን ማለት ነው? እስቲ እሱን ንገረኝ። ያ አቅርቦት ከየት ነው የሚመጣው? ምንድን ነው ነገሩ?
አቅርቦቱ ከኢትዮጵያ ነው የሚመጣው። አብዛኛዎቹ አማርኛ ተናጋሪዎች፣ አንዳንዶቹም ስጠይቃቸው ወሎ ነው የሚሉት።
እሺ።
ስለዚህ በትግርኛ ብዙ አልሰማሁም። በአማርኛ ነው ወይም አማርኛ ወይም አፋርኛ ነው የሚናገሩት። ጠይቃቸው። ትግርኛ ፈልጌ ነበረ ከስራ አንጻር ግን እዛ ኩ አላገኘውም። አልባት አሁን ወደ ዛላምበሳ ወይም ወደ ሌላ ሲሄድ አገኝ ይሆናል። አገኛለሁ እና ጥያቄ ግን አቅርቦቱ በጣም እንደውም እኔ ፍራፍሬዎች በአይኔ ያየኋቸው ሲበላሹና ሲጣሉ አይቻለሁ።
ምንድን ነው ከፍራፍሬ ሌላ ምን ይገባል ወደዛ?
ከፍራፍሬ ሌላ የህንፃ እቃዎች ይገባሉ። የህንፃ እቃዎች ደግሞ ቀደም ብለው ባለፉት ልክ እንደተከፈተ ስለተገዙ አሁን ኤርትራ ውስጥ በአጠቃላይ የህንፃ ሁኔታ ተከፈተ ብለን ማወጅ አንችልም። አንዳንዱ ስታይ ይሰራሉ፣ በመንግስት በኩል የሚሰሩና የውጭ ካምፓኒዎች ይሰሩና ያለን ግን በግል ደረጃ ግን ምናልባት ሙሉ ብሉ ተከፍተዋል፣ እየተሰራ ነው ማታችን። ስለዚህ የአቅርቦቱ ትንሽ አሁን ይቀንስ ነው። ገዢዎቹ ለምሳሌ ሲሚንቶ ካልክ ሲሚንቶ ብዙ ሊቆይ አይችልም። አሁን ገዝተው ምን ያህል ሊያቆይ ይችላሉ?
ግንባታው እዛ እስከሌለ ይበላሻል፣ እዛ ደርሶ ማለት ነው።
ትክክል እና ስለሆነ ስለዚህ ግን ተገረመኝ ነገር ደግሞ አንዳንድ እቃዎች ከኢትዮጵያ ድሮ ከኢትዮጵያ የገቡት እቃዎች ደግሞ እንደገና ተወስደው ይመለሳሉ እና ግራ ይገባሃል።
እነዛ ምን ማለት ነው?
ትክክል ምን ማለት እንደሆነ ሊገባ አይችልም። ለምሳሌ አንድ ነገር እኔ አንድ ቴሌፎን ሳብ አካባቢ የሚገጣጠም የቻይና ቴሌፎን ካምፕ ቴሌፎን አለ፣ አንተ ቆፎ አለ የቴሌፎን ቆፎ። ይሄ ቴሌፎን እንግዲህ ድሮ ከሰላሙ በፊት ወደ ኤርትራ በብዛት ይገባ ነበር። ደግሞ ሲሸጥ 240-220 ናቅፋ ነበር የሚሸጠው። አሁን በ400 ናቅፋ እየገዙ ወደ ኢትዮጵያ ይወስዳል። ምንድን ነው ከእናንተ መጥተው ለምትወስዱ ሲባል ይሄ ነገር አናቆም እኛ አናቆም ይላሉ። እና አናቆም ይሉሃል። ለምንድን ነው የማታውቁት? እኛ እኮ እዛ እኮ የመጣው ካምፓኒ አለ ኢትዮጵያ ውስጥ እዛ ነው የሚሰራው ሲሉ አንዳንዶቹ ደግሞ ይከራከራሉ። አዎ እናቆዋለን፣ ግን በቃ አልገዛነውም፣ አሁን ገዢው በዛ ይሉሃል። እና ብዙ የከራከራል። ይሄ የኢኮኖሚክስ የኢኩዊቲ ጉዳይ አለ። ገጠሩ አካባቢ ድሮ ያቆም ነበረ ወይ? ብዙ ጥያቄ አለ። ብቻ እሱ ሌላ አርዕስት ነው።
እስቲ ይሄንን ነገር ምናልባት ሰፋ ያለ መረጃ ይዘህ ዘርዘር አድርገን ደግሞ እንነጋገርበታለን። በመሰረቱ አቅርቦት ሰፋ ሲባል ኑሮ ይረክሳል፣ ውድነቱ ይቀንሳል። ይሄንን ሁኔታ ታዝበሃል? እዛ እንደዚህ ነው? አሰብ ላይ ህይወት ጥሩ ነች አሁን?
አዎ ትክክል ነው። ረክሶ ረክሶ ግን የት ይሄድ ሰሎሞን? የት ነው የሚደርሰው? መጨረሻ ላይ እኮ እኔ እኮ በአሰብ በአይን አይቻለሁ እኮ በነጻ ሲወስዱ። በነጻ ሲባል በነጻ እንኳን የማይወስድ ሰው ነው። መጨረሻ ላይ በናናና ዘይቱን ምን ታደርገዋለህ? ሶስት ቀን ካለፈ በኋላ
ይጣላል።
እና አዎ እንደዛ እኮ ነው የሆነው። እና ረክሶ ረክሶ አሁን የአስመራ የኢትዮጵያ ቢራ በሙሉ ዳሽን አገሩ አጥለቅልቆታል።
ስማ የቀይ ባህር ሳይሆን የዳሽን ቢራ ነው አሰብን ያጥለቀለቀው በለኝ።
በአጠቃላይ እዚህ ላይ የዳሽን ምናምን አይልም። ትንሽ ሃይኒከን ብቻ ነው ሶስት ብር የሚጨምረው፣ ሌላ ግን 12 ነው 9 ብር ከተማ ውስጥ ማለት ነው ሲሸጡት በዘጠኝ ናቅፋ ዘጠኝ ናቅፋ
እሺ
በጤና ክፋር ደግሞ ስትለው በብር አሁን አራት ወይም ሶስት ብር ነው የሚሆነው። የኢትዮጵያ ቢራ እነ ዳሽን፣ ጊዮርጊስ፣ ራያ ቢራ አለ፣ ባላገሩ አለ። እንግዲህ ሰሎሞን አሁን ነው የማውቀው፣ እዛ ሁኜ አላውቀውም ነበር። ባላገሩ አለ፣ ሀረር ቢራ አለ። ሰው ይወደዋል። እስካሁን ሀረር ቢራ አልቀመስኩትም፣ ግን ሀረር ቢራ ይባላል። ግን ከሀዲከን በስተቀር ሌላው ሲሸጥ 9 ብር ነው። ባር ውስጥ ደግሞ ወይም ደግሞ ሰርቪስ ላይ ደግሞ ሬስቶራንት ላይ ምግብ ቤት ደግሞ 12 ይሸጣል። 15ም አለ አንድ አልፎ ማታ ላይ ሲሆን።
ይሄ እንዴት ነው? ጥሩ ነው? ርካሽ ነው ተብሎ ይታሰባል እዛ ወይስ ውድ ነው?
በጣም ርካሽ ነው። ግን የገበያው ነገር በፍጹም ማንም ሰው ሊገባው አይችልም። ምሳሌ አስመራ ቢራ፣ እዚህ የሚመረተው አስመራ ቢራ 20 ብር ነው የሚሸጠው። 20 ናቅፋ ነው የሚሸጠው።
የድሮ ሜሎቲ ማለት ነው።
ስለዚህ አዎ፣ የድሮ ሜሎቲ 20 ናቅፋ ይሸጣል። ከኢትዮጵያ የሚመጣው ቢራዎች በሙሉ ግን አንደር 15 ናቸው የሚሸጡት፣ 15 በታች። ስለዚህ የገበያ ጉዳይ ከአስመራ ወጣ እንዳልክ ወደ ደቀ ባህር መንገድ ታውቀዋለህ?
አውቀዋለሁኝ። አሁን
ልክ ስትወጣ 1 ኪሎ ሜትር የሚሆን ሌላ አስመራ ታያለህ። በቃ አዲስ የተመሰረተ አዲስ አስመራ። ይህ ደግሞ ገበያ ነው። ገበያ የኢትዮጵያና የኤርትራ የሚገበያዩበት ትልቅ መርሃኖ ይባላል። መርሃኖ የሚባል ገበያ አዲስ ከተማ ተፈጠረ። አዲስ በዚህ አንድ ወር ውስጥ
እንደ መርካቶ አይነት ማለት ነው?
አዎ እንደ መርካቶ ነው። ግን አዲስ ሲከፈት ደግሞ ብዙ አልተበላሸም። ግን ሰዎች በቃ ስታያቸው በቃ መንገድ እያሰሩ ምን ያደረጉ ማን ነው ይሄ ድንኳን ይሰራሉ፣ እንጨት እየተከሉ ምናምን ሱቅ ይሰራሉ። በቃ ሩጫ ነው እና ሰው በጣም ደስተኛ ነው በሙሉ። ግን ትንሽ የገበያ የሬጉሌሽን ያስፈልገዋል። በየቀኑ አዲስ ደንብ እየወጣ ነው። እንግዲህ ይህንን ጥያቄዎች ይዤ የኤርትራ ባለስልጣኖች በእኔ በኩል በመጠየቅ መደብ ፕሮግራም አለኝ፣ እንሞክራለን።
ሌላው ከአሰብ ደግሞ ወጣ ስንል ወደ ደጋው አካባቢ ደግሞ ስንሄድ አሁን ወዳለህበት፣ በዛስ አካባቢ ያለው ሁኔታ ምን ይመስላል? ተወልደ፣ ሰው ድንበር ላይ ይመላለሳል ወይ? በሁለቱም በኩል ማለቴ ነው። ክፍት ነው ወይ አሁን?
ሰሎሞን፣ በአንተ ጥያቄ ነው የተገታው። ውይይታችሁ ቀጣይ እንደሚሆን ነው የምገምተው።
አሁን ቆንጆት መላቀቅ አልቻልንም ነበር፣ ረጅም ጊዜ ነው ያሳለፍነው። ነገ ደግሞ እንመለሳለን ለዚህ ጥያቄና ለሌሎች መልስ ይዘን።
መልካም። ቀጣዩ ዝግጅትም ያንተ ነው፣ ጤና። አብራችሁን ቆዩ አድማጮች። ምንድን ነው ያለህ ሰሎሞን?
ወደ ኒውዮርክ ይዣችሁ ሄዳለሁ ደግሞ።
መልካም፣ እንሂድ።
የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ሲካሄድ ኒውዮርክ ላይ ለተቀመጠው በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድና በዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ለተመራው በከፍተኛ ደረጃ ለተካሄደ ልዩ ስብሰባ ናዲታ ቬንካቴሳን የምትባል ህንዳዊት ወጣት ታሪኳን አካፍላ ነበር። መድኃኒቶችን የሚቋቋምን ጨምሮ ለተለያዩ የቲቢ አይነቶች በተደጋጋሚ መጋለጧንና ያ ሁኔታ በሕይወቷ ላይ ያደረሰባትን የበረታ ጉዳት ተናግራለች።
ቲቢ የእንደኔ አይነቶቹን በሚሊዮን የሚቆጠሩ ወጣቶች ሕይወት ሸርሽሮ በልቷል። በሀያዎቹ ውስጥ ካለፉት ዕድሜ 8ቱን የመስማት ችሎታዬን ከቤተሰቤና ከጓደኞቼ ጋር ማሳለፍ የነበረብኝን ጊዜ በዚያ ላይ 4 ዓመታት ያለ ስራ መኖር በሕክምና ሊዳን የሚቻል የሚባል በሽታ ነው የበላብኝ፣ አጥፍቶብኛል።
የዓለም የጤና ድርጅት ለቲቢ ፈጣን ምላሽ እንዲገኝ ለማድረግ የሚያስችለውንና መንግስታትና አጋሮችን ለመርዳት የሚደረገውን የመንግስታቱን ድርጅት ጥረት ለመምራት እያቀደ መሆኑን አስታውቋል። አብዛኞቹ የቲቢ ህሙማን በ6 ወራት ውስጥ በሚሰጥ ተከታታይ ሕክምና መዳን ይችላሉ። ችግሩ ግን የዓለም መሪዎች ለመንግስታቱ ድርጅት ባቀረቡት አቤቱታ የመድኃኒቱ ዋጋ የሚቀመስ ካለመሆኑም በላይ ሰዎች እንዳይመረመሩና ሕክምናን በጊዜ እንዳያገኙ የማግለልና የማሸማቀቅ ክፉ ማኅበራዊ አባዜ እንቅፋት እየሆነ መሆኑን ተናግረዋል። በተባበሩት መንግስታት የዓለም የጤና ድርጅት የቲቢና የኤችአይቪ ማኅበራዊ ተሳትፎ መርሃ ግብር አስተባባሪ ሆነው እስከ ቅርብ ጊዜ ሲያገለግሉ የቆዩትንና አሁን መድኃኒቶችን የሚቋቋሙ በሽታ አምጪ ተሕዋስያንን የሚከላከለውን አዲስ ክፍል የሚያስተባብሩትን ዶክተር ኃይለ ኢየሱስ ጌታሁንን ጄኔቫ ደውዬ አገኘቻቸዋለሁ። ለመሆኑ ለምን ይሆን የቲቢ ጉዳይ በተለይ ዘንድሮ እንዲህ ተነቃቅቶ የመንግስታቱ ድርጅት ጠቅላላ ጉባኤ ጉዳይ የሆነው?
እንግዲህ ስለ ቲቢ ብዙ አውርተናል። በአመት ብዙ ሰው ነው የሚጨርሰው። እንደዚሁም 10 ሚሊዮን የሚሆኑ ሰዎችን ነው በአመት የሚያጠቃው። ወደ 1.7 ሚሊዮን የሆኑትንም ደግሞ እንዲሁ በሞት የሚቀጥፍ ቀሳፊ በሽታ ነው። ይሁን እንጂ እንደ ሌሎች በሰው ልጅ ላይ ከፍተኛ ጫና እንደሚያሳድሩ በሽታዎች ተፈላጊውን የፖለቲካ ትኩረት አላገኝም። ይህንንም በመመርኮዝ ባለፉት ጥቂት አመታት ከፍተኛ እንቅስቃሴ ተገቢውን ትኩረት እንዲያገኝ በተለያዩ ተቋማት፣ በተለያዩ ድርጅቶች የተሰባሰቡ በበሽታው ላይ የሚሰሩ አካላት ከፍተኛ ትኩረት እንዲያገኝ የመንቀሳቀስ ስራ ተሰርቶ ነው። እንግዲህ ይሄ የተባበሩት መንግስታት አጠቃላይ ስብሰባ ቲቢን እንደ አንድ አብይ ጉዳይ ወስዶ በርዕሰ ብሔራት ደረጃ ውይይት እንዲደረግበት በማለት ነው እንደ አውሮፓውያኑ አቆጣጠር በመስከረም 26 ላይ ተደርጎ የነበረው የቲቢ ስብሰባ የተከፈተው። ይጠበቅ የነበረው በርካታ የአገራት መሪዎች ይገኙበታል፣ እንደዚሁም ከፍተኛ የሆነ ፖለቲካዊ ትኩረት ያገኛል ተብሎ ነው። በስራው ላይ ይሰሩ የነበሩ ድርጅቶች እስከ 40 በላይ ርዕሳነ ብሔራት መጥተው እዛ ስብሰባ ላይ የቲቢን አስከፊነት እና እነሱም ደግሞ ሊያደርጉ የሚችሉትን ክትትል እና አስተዋጽኦ ቃል ሊገቡ የሚችሉበት መድረክ ይሆናል ተብሎ ተጠብቆ ነበረ። እርግጥም የፖለቲካ ዲክላሬሽን የሚባለው እንደዚህ ኮሚትመንታቸውን ማድረግ የሚፈልጉበትን ሊሰሩ የታቀዱትን ነገሮች ለመጀመሪያ ጊዜ ወጥቷል። ይሁን እንጂ የተጠበቁት 40 እና በላይ የሆኑ ርዕሳነ ብሔራት ሳይሆኑ የመጡት ወደ 16 ነው። በዛ ደረጃ ትንሽ የመከፋት ሁኔታዎች ታይቷል። ግን እስካሁን ባለው ትልቁ የገቡት ቃል ምንድን ነው? እነኚህ የተገኙ ርዕሰ ብሔራትና የፖለቲካ መሪዎች እስከ በሚቀጥሉት 5 ዓመታት 40 ሚሊዮን የሚሆኑ በቲቢ የተጠቁትን ለማዳን ምክንያቱም አሁን በዓለም ላይ በየአመቱ 10 ሚሊዮን የቲቢ በሽተኞች በቲቢ ይያዛሉ በየአመቱ ተብሎ ነው የሚገመተው። ከነኛ ውስጥ ግን የሚገኙት 60% የሆኑት ብቻ ናቸው። ወደ 4 ሚሊዮን የሚሆኑት አይገኙም፣ ክትትልም አይደረግላቸውም። ስለዚህ ይሄ የተደረገ ፖለቲካ ዲክላሬሽን ይሄንን ቁጥር ወደ 40 ሚሊዮን የሚደርሱ በሽተኞችን እስከ ፈረንጆቹ አቆጣጠር አሁን ካለንበት እስከ 2022 ባለው ጊዜ ለማግኘትና ለማከም ከበሽታውም እንዲፈወሱ ለማድረግ ትልቅ ቃል ተገብቷል። ይሄም እንግዲህ ቁጥሩ ከ40 ሚሊዮኑ 3.5 የሚሆኑት ህጻናት ሲሆኑ ከዛ ውስጥም ደግሞ 1.5 ሚሊዮን የሚሆኑት በሽታውን የማይቋቋመው የቲቢ በሽታ ያለባቸው ሰዎች ናቸው።
መድኃኒት የሚቋቋመው አይነት ማለት
መድኃኒት የሚቋቋመው ወይም ድራግ ሬዚስታንት ቲቢ ብለን የምንጠራው ነው። ሌላው ከዚህ ጋር ተያይዞ ቃል የገቡት ወደ 30 ሚሊዮን የሚሆኑ ቲቢ ሊይዛቸው ይችሉ የነበሩ ሰዎችን መድኃኒቱን በመስጠት በሽታው እንዳይዛቸው የመከላከል ቃል ነው የተገባው። ከነኚህ 30 ሚሊዮን የበሽታውን መከላከያ መድኃኒት ያገኛሉ ተብሎ ከሚጠበቁት ደግሞ 44 ሚሊዮኑ ህጻናት፣ እንደዚሁም 20 ሚሊዮኑ ከበሽታው ጋር አብረዋቸው የሚኖሩ የቤት ውስጥ ነዋሪ ግለሰቦች ይሆናሉ። ስለዚህ ዋናው በዚህ በተደረገ ስብሰባ የተገኘውና የተገባው ቃል ይሄ ነው። እንግዲህ
በዚህ ጉባኤ ላይ ከተነሱ ጉዳዮች አንደኛው በየዓመቱ 13 ቢሊዮን ዶላር እንደሚያስፈልግ ነው ቲቢን ለመዋጋት የተገለጸው። ይሄ ሊጨበጥ የሚችል ቁጥር ነው?
አዎ፣ ይሄ እንግዲህ እንደተባለው በሽታው ትልቁ በዚህ በኤስዲጂ
በዘላቂ ልማት ግቦች እስከ 2030 በተቀመጠው ማለት ነው።
አዎ፣ በዛ ላይ የዓለም መንግስታት የገቡት ቃል አለ። ያ ምንድን ነው? ቲቪ በሽታን ከበሽታነት ወይም የማህበረሰብ ጤና የሚያቃውስ በሽታ ከመሆን እንታደገው የሚል ቃል ተገብቷል። ያንን ቃል ለማሟላት የሚያስፈልገው ይህን ያህል ገንዘብ ስለሆነ ያንን ገንዘብ ደግሞ ማግኘት እንችላለን። አሁን በእርግጥ በአሁኑ ጊዜ የቲቪ እንቅስቃሴ በአብዛኛው የሚደገፈው በአገሮቹ በራሳቸው ነው። ምክንያቱም እስከ አብዛኛው የቲቢ ህሙማን ቁጥር የሚገኘው ብሪክስ በምንላቸው ብራዚል፣ ራሽያ፣ ቻይና እና ሳውዝ አፍሪካ ላይ ነው። እነኚህ ደግሞ በኢኮኖሚ አቅማቸው ከሌሎች ሀገሮች የዳበሩ ስለሆኑ አብዛኛው ለቲቢ የሚያስፈልገው ገንዘብ እነሱ የሚያዋጡት ነው የሚሆኑ። እንደግንም እንደ ኢትዮጵያም ያሉ ሀገሮች ለጤና ባለሙያተኞች የሚያወጡት እና የሚሰሩት እዛ ድምር ውስጥ ነው የሚገባው። ግን እንደዛም ሆኖ እጥረት አለ። ያለው እጥረት ከሶስት እስከ አራት ቢሊዮን በአመት ነው። ያን ከተሟላ ለሪሰርችም ተደርጎ የሚሰጠው ከተሟላ በሽታውን በ2030 መቋቋም ይችላል፣
ማቆም ይቻላል
ከሚል ነው።
ዶክተር ኃይለ ኢየሱስ ቅድም ጠቀስ እንዳደረጉልኝ ይሄ የከፍተኛ ደረጃ ስብሰባ በቲቢ ላይ የተካሄደው ዋናው የመሪዎች ውይይት ሊጀመር አንድ ቀን ሲቀረው ነው። ቀደም ብሎ ነው እና ሰኞ ነው የተደረገው የመሪዎቹ ውይይት በይፋ የተከፈተው ማክሰኞ ነው። እና በዛ ስብሰባ ላይ ቲቢ ማለት የፖለቲካ ጉዳይ ነው የሚል ሀረግ ሰፍሯል። ምን ማለት ነው ይሄ? ዶክተር ኃይለ ኢየሱስን በሌላ ዝግጅት ከቃለ ምልልሳችን ቀሪ ጉዳዮች ጋር ይዤ እመለሳለሁ። ባለፈው የአውሮፓ ዓመት ውስጥ ብቻ በ2017 ዓመተ ምህረት ማለት ነው ቲቢ የገደለውን ያህል ሌላ የትኛውም ተላላፊ በሽታ በሰው ልጅ ላይ እንዲህ የበረታ ጥፋት አላደረሰም። 1,300,000 አዋቆችና ሕፃናት አልቀዋል በዓለም ዙሪያ በቲቢ ምክንያት ብቻ። አንድ የመንግሥታቱ ድርጅት ባለሥልጣን በዘንድሮው የድርጅቱ 73ኛ ጠቅላላ ጉባኤ ላይ እንደተናገሩት ቲቢን ለመቆጣጠር ዛሬ 13 ቢሊዮን ዶላር በዓመት ቢያስፈልግም ሀገሮች ግን በቂ ትኩረት እየሰጡት አይደለም። ችግሩን በሚመጥን ሁኔታ አይደለም የሚያወጡት። በተለይ ደግሞ በየዓመቱ ከሚያዘው አዲስ ገብ ሰው 10 ሚሊዮን የሚሆነው የሚኖረው እንዲሁም የጤና አገልግሎታቸው ደካማ በሆነባቸው ወይም ሰው አገልግሎቶቹን በማይደርስባቸው አካባቢዎች በሚኖርባቸው ድሃ ሀገሮች ውስጥ ነው። ይህንን የበረታ ችግር መጋፈጥ የሚቻለው አጋርነትን በማጠናከር ብቻ ነው የዓለም የጤና ድርጅት ዋና ዳይሬክተር የዶክተር ቴድሮስ አድሃኖም መልእክት ነው።
ማናችንም ብንሆን ብቻችንን አንወጣውም። የዓለም የጤና ድርጅት ይህንን ችግር ለመቆጣጠር ከእያንዳንዱ ሀገር፣ ከእያንዳንዱ አጋር፣ ከእያንዳንዱ ማኅበረሰብ ጋር ለመሥራት ቁርጠኛ ነው።
በዓለሙ የጤና ድርጅት ዋና ዳይሬክተር ቃል ከራሴ ልምድ ሲሉ ባስተላለፉት መልእክት
With political commitment, anything is possible. Without it, progress is slow.
የፖለቲካ ቁርጠኝነት ካለ ምንም ነገር ይቻላል። ያ ቁርጠኛነት ከሌለ ግን ወደፊት መራመድ አዝጋሚ ይሆናል።
ድህነት፣ የተዛቡ የኑሮ ደረጃና ማኅበራዊ ግንኙነቶች፣ መፈናቀልና ስደት፣ ግጭቶች የቱበርክሎስስ መፈልፈያ ናቸው። አማጭና ወላጆች፣ አቀጣጣይና አስፋፊዎች። ቲቢ በቁጥጥር ስር መዋል አለበት፣ መቆም አለበት። የተባበሩት መንግሥታት ድርጅት የመጪዎቹ 11 ዓመታት የቤት ሥራ ነው።
እናመሰግናለን ሶሎሞን። ዝግጅታችን ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ስለ ስመጥሩ የኦሮምኛ የባህል ተጫዋች ለገሰ አብዲ የተሰናዳ ቅንብር ይቀጥላል። አንጋፋው የኦሮምኛ ባህላዊ ጨዋታዎች ድምፃዊና ማሲንቆ ተጫዋች የለገሰ አብዲ ማረፉን ትናንት ምሽት መዘገባችን ይታወቃል። የለገሰ አብዲ የቀብር ስነ ስርዓት በቅድስት ስላሴ ካቴድራል በትናንትናው ዕለት ተፈጽሟል። መስታወት አራጋው የለገሰ አብዲን የ60 ዓመታት የኢትዮጵያ ሙዚቃ አገልግሎትና አስተዋጽኦ የቃኘ ዘገባ አሰናድታለች።
ገበሬ ጂጂቱ ገበሬ ጂጂቱ ቆጥዮ ጂጂቱ ሚዳኛ ከመሌ ቢሻኑ ገመሌ ተዱነ ማኒቱ።
ድምፃዊ ለገሰ አብዲ በኦሮሚያ ክልል በሰሜን ሸዋ ዞን ሰላሌ ያያ ቀጫማ በሚባል አካባቢ ነበር የተወለዱት። በሃያዎቹ ዕድሜ ክልል ላይ ሲደርሱ ወደ አዲስ አበባ በመምጣት በቋሚነት በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል በድምፃዊነትና በማሲንቆ ተጫዋችነት ለበርካታ ዓመታት አገልግለዋል። በተጨማሪም ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርተዋል። የኦሮምኛ ቋንቋ ድምፃዊ የሆነው ታደለ ገመቹ ድምፃዊ ለገሰ አብዲ በሙዚቃ ሕይወታቸው ለሙያው ያበረከቱትን ከፍተኛ አስተዋጽኦ በአጭሩ አብራርቶልናል።
እሳቸው ለየት የሚያደርጋቸው በሆነ ኢቨንት ላይ ተገኝተው ስለዛ ነገር ከ10-15 ደቂቃ በኋላ ኢንፎርሜሽን ተነግሯቸው መድረክ ላይ ወጥተው ከዛ ፕሮግራም ሀሳብ ውጪ ሳይሆኑ እዛው እየገጠሙ እዛው መስፈን የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። በሌላ በኩል ደግሞ ስናይ እንግዲህ በለረጅም ጊዜ ሙያ ውስጥ ቆይታቸው እንዳለ ሆኖ የኦሮሞ አርቲስቶች በተለይ የትግል ዘፈን አድርገው የሚዘፍኗቸው የሚያታግሉ አብዛኞቹ ዘፈኖች የእሳቸው ዘፈኖች ናቸው። ለምሳሌ ልጥቀስና ልነግርሽ እችላለሁ። ብዙ ዘፈኖች ተሻሌ መሀል ኦሮሚያ ማለት ሸዋ አካባቢ ያለን ሰዎች ለእኛ የተለየ ሞዴላችን ናቸው እሳቸው። ለረጅም ጊዜ አሁንም ያሉ ወጣቶች የእሳቸውን ዘፈን ከጊዜው ጋር በሙዚቃ እያደረጉ ብዙ የትግል ዘፈኖች ሰርተዋል። አብዛኞቹ ጋሽ ለገሰ ናቸው። ለምሳሌ ያል አጫሉ የተጫወተውን ዘፈን ብንወስድ ማሳንገማ ለፈንባቱ ጠልጋ ስጫ ፈተታቱ ቁጥቆቴ ትኩኛ ትዝልትገላ ተደባቴ እንግዲህ ሲተረጎም ስሜቱን በትክክል ላለለው ይችላሉ። አንዱ እየሰራ ወይ አንዱ እየለፋ ያለፋ መቶ ሊበላ አይገባም የሚል አይነት እና ስለ ትግል ብዙ ያሉት ነገር አለ። ስለ ፍቅርም ስለ ትግልም ብዙ የሰሩ ዘፈን ስላለ እሳቸውም በቀላል ቃል ወይም እንደዚህ ባጭር ነገር መግለጽ ከባድ ነው።
ድምፃዊ ለገሰ አብዲ በካሴት የተቀዱ ከ10 በላይ የኦሮምኛ የባህል ሙዚቃዎችን ለአድናቂዎቻቸው አድርሰዋል። ጂጂቱ፣ ያቦና ያቦና፣ ኮቱ ጂጋኮ እና ኢያሃንዳቆ ከሚታወቁባቸው ዜማዎች መካከል ጥቂቶቹ ናቸው። ድምፃዊ ለገሰ አብዲ ከሌሎች የባህል ድምፃውያን የተለዩበትን የማሲንቆ ቅኝታቸውንና የአጨዋወት ብቃት በተመለከተ የኦሮምኛ ቋንቋ ድምፃዊ ጸጋዬ ደንደና ገልጾልናል።
የኢትዮጵያን ባህላዊ መሳሪያ ነው የሚጫወቱት። ዘፋኖቻቸውም የሚጫወቱት ግጥማቸው፣ ዜማቸውም ወደ ህብረተሰቡ የቀረቡ ቀጥታ ህብረተሰቡ የሚያዜመውም የሚያደርጉን ድርጊቶች ነው የሚጫወቱት። ይህ በተለምዶ አንቺውዬ፣ ትዝታ፣ ባቲ፣ አምባሰል የምንላቸው 4 የኢትዮጵያ ቅኝቶች አሉ። የኢትዮጵያ ባህል መሳሪያ የሚባሉት ደግሞ የራሳቸውን የቻለ ቅኝት ነው ያላቸው። ማህሌት እዚህ 4 የሚባል ቅኝት ውስጥ ነው ያላቸው። እሳቸው ሀገር ፍቅር ሲሰሩ ስለነበረ ማሲንቆ አጫወትን በዚህ በአሁን ባልኩሽ ቅኝት ውስጥ ነው የሚጫወቱት። ሌሎቹ የእሳቸውን አሪያ ማሲንቆውን አሰፋ አባተ የሚባሉ ሰው አሉ፣ ወሰን ውዲዶ የሚባሉ፣ ይርጋው ዱባሌ የሚባሉ፣ አለማየሁ ፋንታ፣ ያሬድ አስተማሪ ያሉ ሰው፣ እነዚህ በጣት የሚቆጠሩ ሰዎች ናቸው አሁን ያልኩሽን ቅኝት በትክክል የሚጫወቱት ለገሰ አብዲን ጨምሮ ማለት ነው። ስለዚህ ከሌላ አርቲስት ይሄንን መሳሪያ በእውቀት የሚጫወቱ ሰው ናቸው። አሁን በኦሮምኛ ውስጥ በብዛት ይሄንን የእሳቸውን የማሲንቆ አጫወት ብዙም የተከተላቸው ሰውም የለም። እንግዲህ በዘፈኑ በኩል እሳቸው ከ60 ዓመት በላይ ነው እድሜያቸው ሙሉ እንደታወቁ እንደተወደዱ ነው የቆዩት። ላሉት ታዳጊ ወጣት አርቲስቶች የቀደምት ያሉ ዘፋኞች ስራቸው ዘመን ተሻጋሪ የሚባል እንትን ነው ያለው፣ አይጠገብም፣ አይሰለችም።
አርቲስት ለገሰ የሚታወቁት በተለይም ደግሞ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስማቸውን እየጠሩ በማሞገስ ታሪክን እያጣቀሱ ነው ብዙ ጊዜ የሚዘፍኑትና እሱ ላይስ ምን አስተያየታለህ?
አዎ ግጥማቸው ይሄ ህዝቡ ቀጥታ የሚናገራቸውን እንትኑ በሙዚቃ ይሄ አትላንታ እና ደራርቱት ሁሉ ያሸነፉ ጊዜና ለኃይሌ ገብረስላሴ እንትን ያሉበት ጊዜ ኢትዮጵያን ጀግኖችን በሙዚቃ መጀመሪያ ያወድሱ የነበሩ እሳቸው ናቸው። ለዛ ነው ጀግኖችንም ለይቶ ያቃሉ። ህዝቡንም አሁን አርት እንግዲህ ያው የህዝብ ማስተዋወት አይደለም ባለው እሳቸው የበለጠ የህዝቡን ባህሪ ያገኙ ሰው ናቸው።
ስንት ካሴት ነው ያላቸው አልከኝ?
11 ካሴት ነው ያላቸው መስተያየት።
ቦና ቦና ግዜ ረጋዳዮና ያጆሮለማሎ ሲንጋጋሞጂ።
አንጋፋው ባህላዊ የኦሮምኛ ድምጻዊ ለገሰ አብዲ የሰባት ልጆች አባት ነበሩ። ከተወሰኑ አመታት ወዲህ ህመማቸው ጸንቶ አልጋስኪዙ ድረስ በሙያቸው ያገለግሉ እንደነበር ሁለተኛ ልጃቸው ታጠቅ ለገሰ ይናገራል።
ስራ ካቆመ ኦልሞስት 6 አመቱ ነበር። ኳሊ ያሉ ክሎስትሮን ይባላል። እንደገና ደግሞ ነርፍ አንዴ ስትሮክ አድርጎ ወርቆ ነበር። ደም ከውጭ ፈሷል ተብሎ ያው ለሆነ ኦፕራሲዮን አድርጎ ነበር። አሁን ግን ያለፉትን 5-6 ወሮች በጣም ታሞ ነበር። ሆስፒታል ሁሉ ሪከቨሪ አስገብተ ነው። ብዙ ትሪትመንት አድርገውለት ያው ምንም ይሻለው አልቻለም እና ትላንትና ጠዋት በአንድ ሰዓት አካባቢ ያልፈዋል።
እድሜያቸው ስንት ነው?
አሁን 80 አመቱን ይዟል።
እንዴት ትገልጻቸዋለህ? አባትህ ናቸውና።
አዎ አባቴ ስለሆነ ብቻ ሳይሆን ለገሰ አብዲ ማለት ያው ለቤተሰቡ አሁን 7 ልጆች ነው ያለ ነው። 4 ወንድ 3 ሴቶች ነው ማለት ሁሉ ነገር ነበር። ራሱ ሳይማር ራሱ እንትን ሳይል ለእኛ ለልጆቹ ትልቅ ነገር ያደረገልን አባት ነው። ለተቸገረ ሰው ትኬት መግባት ላልቻለ ልጆች ምናምን ሁሉ ከፍተኛ ጥረት የሚያደርግ ነው። ባለችው ላይ በቀን በሰራትን ስራ ባገኘሁም ብል ከፍተኛ እንትን የሚያደርግ ሰው ነው። ክፍለ ሀገር ሲሄድ አመት በዓልም ሆነ በዚህ ፕሮግራም ሲኖር ከድሮ ጊዜ ጀምሮ ደግሞ ይሄ የእናት ሀገር ጥሪ የሚባል ፕሮግራም በኦሮምኛ ዘፈን መቼስ በዛን ጊዜ አንዳንድ ሰዎች ችግር ነበር። ብቻ ለእኔ አንዳንድ የማውቃቸው ታሪኮች አሉ። በዛን ጊዜ ሲንኮን ይወስዱበታል ወይም ዘፈን ኦሮምኛ ዘፍናለ የሚባል ችግሮች ነበሩበት። ያን ሁሉ ታግሶ እና ቤተሰቦቹን በሱ ብቻ ጥረት ነው 7 ልጆች እዚህ ያደረሰው።
እግዚአብሔር ያጽናቸው። የአንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የለገሰ አብዲን ትክክለኛ እድሜ ለመግለጽ ቢያስቸግርም በ1920ዎቹ መገባደጃ እንደተወለዱና በ80ዎቹ መጀመሪያ እድሜ ላይ ይገኙ እንደነበር ቤተሰቦቻቸው ገልጸውልናል። ለቤተሰቦቻቸውና ለሙያ አድናቂዎቻቸው መጽናናትን እንመኛለን። ለለገሰ አብዲ ቤተሰቦችና የሙያ ባልደረቦች ጽናቱን እንመኛለን። አድማጮች ከመሰለ
በአንድ ሀገር ውስጥ ታሪክ ውስጥ በየትኛውም የማዕዘን ድንጋይ የሚባሉ ሰዎች አሉ፣ ወይም ማይልስቶን የሚባሉ የአንድ ዘመን መገለጫ የሆኑ ሰዎች አሉና ለገሰ አብዲ አንዱ ነበረ።
60 ዓመት ቀላል አይደለም፣
አስተዋጽኦም ቀላል አይደለም።
እውነት ነው። ማጠቃለያ ዜና አሰምተን እንሰናበት። በቤንሻንጉል ጉሙዝ ካማሺ ዞን በሎው ዲጋንፎ ወረዳና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ 8 ሰዎች መገደላቸውን የጸጥታ ኃላፊዎች ገልጸዋል። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎች መፈናቀላቸውን የተገለጸው ባላማጣ ከተማ የተፈጠረውን አለመረጋጋት ተከትሎ መንግስት የወሰደውን የኃይል እርምጃ እንደሚኮንን አረና ለሉዓላዊነትና ዲሞክራሲ ፓርቲ አስታወቀ። ፓርቲው ጥያቄዎች በሰላማዊ መንገድ መመለስ እንዳለባቸው እንደሚያምን ነው የገለጸው። የከተማው አስተዳደር በበኩሉ የኃይል እርምጃ የተወሰደው የባሰ ጥፋትን ሊያስከትል የነበረውን ሂደት ለመከላከል ነው ብሏል።
ቆንጂት፣ እንግዲህ የዜና ጉዳይ ካነሳሽ አይቀር የዛሬው ምሽት እዚህ አሜሪካ ውስጥ በጣም ትልቅ የሆነ የገንዘብ ሽሚያ የሚደረግበት ምሽት ነው። ሜጋ ሚሊየንስ 1.6 ቢሊዮን ዶላር በሁለት ዶላር ማለት ነው። ነገ ደግሞ 620 ሚሊዮን ዶላር የሚያስገኘው የፓወር ቦል ዕጣ ይወጣል። እኔ ላንቺንም መክረሻለሁ፣ ግዢ አሁኑ ነው።
ገዝቻለሁ ልሞክረው።
ክቡራትና ክቡራን አድማጮቻችን አብራችሁን ስለቆያችሁ እናመሰግናለን። ስናስተናግዳችሁ ያመሸነው ሰሎሞን አባተና
ቆንጂት ታየነን።
አሁን የትግርኛ ቋንቋ ስርጭት ይሆናል ከኛ በኋላ የሚቀጥለው። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። ሎተሪው ካልወጣ ይሆን እንግዲህ።
ለማንኛውም ለገሳ አብዲን ለስንብት እንጋብዛችሁ። ጤና ይስጥልን።
ደህና ደሩ።
ደህና ደሩ።
Gabare jiji tu, kotiyo jiji tu. Midanya kamale, bishanu gamale, taduna mani tu, kani timbari tu. Ani timbari tu, kotiyo kotiyo, ya kotu migira, kotu misira. Lupun ilmanama tabdi ke tibjira oh, no.